ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት በትላንትናው ዕለት ከእስር የተፈቱትን የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲናን በእንግድነት ይዘናል።
የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራቱ ጥሩ ነው።
በሌላ ዘገባ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢትዮጵያ የመቻቻል ባህል ላይ ያተኮረ የፊልም ውድድር ማዘጋጀቱን አስታወቀ።
ጉዳዩ የኢትዮጵያ ማህበረሰብ ባህሪያትን፣ ባህሎችና የወደፊት እጣ ፈንታን የሚመረምሩ ሀሳቦች የሚቀርብበት ይሆናል።
ታዋቂው የሙዚቃ ሰው ቴድሮስ ካሳሁን ቴዲ አፍሮ በባህር ዳር የሙዚቃ ዝግጅቱን ሊያቀርብ ነው።
ባንዳችን ገብቷል። ጥሩ ዝግጅት ብለን ያለነው ስቴዲየም ውስጥ ዛሬ ሴኞችን ላይቲንግ፣ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የተሰራ ነው። ከአዲስ አበባ ብዙ ሰው እየመጣ ነው፣ ከጎንደር ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ።
ቴድሮስ ካሳሁን ቴዲ አፍሮ ማናጀር አቶ ጌታቸው ማን ጉዳይ ነው ይዘነዋል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት ዓለም አቀፍ ዜናዎች ተመልሰን መጥተናል። ቀዳሚው ዘገባችን በአፍሪካ ሀገሮች ተመድበው የሰሩ 48 የቀድሞ የዩናይትድ ስቴትስ አምባሳደሮች ፕሬዚዳንት ዶናልድ ትራምፕ ስለ አፍሪካ አገሮች አሉ የተባለው ጸያፍ ቃል በጥልቅ አሳስቦናል በማለት ለዋይት ሀውስ ደብዳቤ ልከዋል። አምባሳደሮቹ በደብዳቤያቸው እኛ በ48 የአፍሪካ ሀገሮች ያገለገልን አምባሳደሮች እርስዎ ስለ አፍሪካ ሀገሮች በቅርቡ የተናገሩት ነገር በጥልቅ እንዳሳሰበን ከ54ቱ የአፍሪካ ሀገሮች ከአብዛኞቹ ጋር ያለን አጋርነት ትልቅ ቦታ ያለው መሆኑን ልንመሰክር እንፈልጋለን ብለዋል። በደብዳቤያቸው እንደ አሜሪካ አምባሳደር አፍሪካ ያላትን የተለያየ የከበረ ባህላዊ ጸጋ፣ የሕዝቧን ድንቅ ጥንካሬና ደግነት የተመለከትን ነን ብለዋል። የአህጉሪቱ የንግድ ፈጣሪዎች፣ የኪነ ጥበብ ሰዎች፣ ታጋዮች፣ የተፈጥሮ አካባቢ ጥበቃ ተሟጋቾች፣ መምህራንን እናደንቃለን ያሉት የቀድሞ የዩናይትድ ስቴትስ አምባሳደሮች ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ያላትን መልካም ግንኙነት ይዞ መቀየት እንደሚያስፈልጋት አጥብቀው አስገንዝበዋል። አስከትለውም የቀድሞቹ አምባሳደሮች ስለ አፍሪካና ዜጎቿ ያሉትን አስተያየት መልሰው እንደሚገመግሙ፣ አፍሪካውያንና አፍሪካውያን አሜሪካውያን ለሀገራችንና ለታሪካችን ላበረከቱትና ለሚያበረክቱት ታላቅ አስተዋጽኦ እንዲሁም ለዩናይትድ ስቴትስና አፍሪካ ዘላቂ ትስስር እውቅና ይሰጣሉ ብለን ተስፋ እናደርጋለን ሲሉ በደብዳቤያቸው ላይ ገልጸዋል። ፕሬዚዳንት ትራምፕ ባለፈው ሐሙስ ዋይት ሀውስ ጽህፈት ቤታቸው ስለ ኢሚግሬሽን በተካሄደ ስብሰባ ላይ ከሄይቲ ከኤልሳልቫዶርና ከአፍሪካ የሚመጡትን ስደተኞች ጸያፍ ቃል ተጠቅመው ከቆሻሻ ሀገሮች የሚመጡት እንዳሉ ነው የተዘገበው። በስብሰባው ላይ የነበሩ አንዳንዶች እንዳሉት ከተጠቀሱት ሀገሮች ከምንመጣ ለምን እንደ ኖርዌይ ካሉት አናመጣም ብለዋል። ሄይቲን በኢሚግሬሽን ጉዳይ በምናደርገው ስምምነት ላይ እንዳትገባ እንደሚፈልጉ ተናግረዋል ብለዋል።
ዋናው የዋይት ሀውስ ጽህፈት ቤት ሹም ጆን ኬሊ የሜክሲኮ ድንበር ጥቅስ በግንብ ይታጠራል ብለው ቃል በገቡበት ወቅት የተሟላ ግንዛቤ አልነበራቸው ማለታቸውን ተከትሎ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያውን ሀሳቤን ፈጽሞ አልለወጥኩም፣ አላሻሻልኩም ሲሉ ተናገሩ። ሚስተር ትራምፕ ዛሬ በትዊተር ጽሁፋቸው በከፊል የታጠሩ የግድ መታጠሩ የግድ አስፈላጊ ነው፣ ያ ደግሞ ይፈጸማል። ቀድሞውንም ቢሆን እንደ ተራራና ትላልቅ ወንዞች በመሳሰሉ የተፈጥሮ አጥሮች የተዘጉ አካባቢዎች ግንብ ለመገንባት አልተፈለገም ብለዋል። ፕሬዚዳንቱ ይህን በምረጡኝ ዘመቻቸው ወቅት ትልቁን ድጋፍ ያስገኝላቸው እንደሆነ የሚታመነውን የሜክሲኮ ወሰን ይገነባል መፈክራቸውን አስመልክተው የተናገሩት የዋይት ሀውስና የኮንግረስ የፌዴራል መንግስት መስሪያ ቤቶች እንዳይዘጉ የሚያስፈልገው በጀት እንዲፈቀድ ነገ አርብ እኩለ ሌሊት ተደቅኖ በሚገኝበት ሁኔታ መሆኑ ነው። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
አቃቤ ሕግ የመሰረተባቸው ክስ ተቋርጦ ትናንት ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በሰጡት ቃለ ምልልስ
ይቅርታ፣ የቴክኒክ ስህተት ነው። ከዚህ በማስቀጠል የምናቀርብላችሁ በትናንትናው ዕለት ክሳቸው ተቋርጦ የተፈቱት የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ኢህአዴግ የብሔራዊ መግባባት ስራውን ከልብ እንዲያተኩርበትና ከተቃዋሚ ኃይሎች ጋር በመሆን ለኢትዮጵያ አዲስ ዘመን ለመፍጠር እንዲሰራ ጥሪ አቅርበዋል። በትናንትናው ዕለት ከእስር ሲፈቱ በሺዎች የተቆጠሩ ደጋፊዎቻቸው በአደባባይ ወጥተው ያደረጉላቸው አቀባበል አዲስ የትግል መንፈስ እንዳሳደረባቸውም ጨምረው ተናግረዋል። መለስካቸው አመሃ ማምሻውን ዶክተር መረራን አነጋግሮ ተከታዩን ልኳል።
አቃቤ ሕግ የመሰረተባቸው ክስ ተቋርጦ ትናንት ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በሰጡት ቃለ ምልልስ ኢትዮጵያ አዲስ ምዕራፍ አዲስ ዘመን መጀመር አለባት አሉ። በእርሳቸው አባባል በእስር ቤት ሆነው ከመገናኛ ብዙሃን እንደተረዱት ከሆነ ሰሞኑን ኢህአዴግን የሚያዋቅሩት የአራቱ ድርጅቶች መሪዎች ስለ ብሔራዊ መግባባት የተናገሩትና ጠቅላይ አቃቢ ሕጉ በሳምንቱ መጀመሪያ የሰጡት መግለጫ በቅርጽም በይዘትም የሚጣጣሙ አይመስሉም ይላሉ። ስለሆነም ኢህአዴግ በትክክል ሊያደርግ የሚፈልገውን ለመረዳት ያስቸግራል። ሁለት ልብ ሆኖ ወደ ኋላው እያየ የሚሄድ ይመስላል ይላሉ። ቀጥለውም
ጥሪ ለማድረግ ይፈልጋሉ። ብሔራዊ መግባባት ከሆነ ብሔራዊ መግባባት ነው። ስለዚህ የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራቱ ጥሩ ነው። ምናልባት እኔ ብዙ ጊዜ ጥሪ የሚያደርገው ሁላችንም ወደ መሀል መንገድ፣ መንግስትም የተቃዋሚ ኃይሎችም ወደ መሀል መንገድ መተን ይህንን ህዝብ መታደጉ በጣም ይፈለጋል። ከአንድ ትውልድ በላይ እኔም የተሳተፍኩበት ከንጉሱ ዘመን ጀምሮ ላለፉት 50 ዓመታት ይህ ህዝብና ሀገር በዚህ የፖለቲካ ቀውስ ተጎድተዋል። ከሚፈለገው በላይ ደምተዋል፣ ተጎድተዋል። ስለዚህ ይህንን የመከራ ምዕራፍ የመዝጋት ዘመን መጀመሩን አጼ ኃይለሥላሴ ምንድነው ጣሊያን ሲወጣ አዲስ ዘመን ብሎ እንደሰየሙ መንግስትም በነካ እጁ አዲስ ዘመን ለኢትዮጵያ ህዝብ በነካ እጁ ቢገፋበት ይህ ሀገር እና ህዝብ መንግስትም የኢህአዴግ መሪዎችም የሚጠቀሙ ይመስለኛል። እና አዲስ ዘመን ማብሰራ አድርጎ ቢጠቀሙበት ይመኛለሁ።
ዶክተር መረራ ጉዲና እንደሚሉት በፖለቲካ ተሳትፏቸው ምክንያት ታስረው ሲፈቱ ይህ የመጀመሪያ ጊዜያቸው አይደለም። በቀዳማዊ አጼ ኃይለ ሥላሴ ጊዜ ለአንድ ቀን፣ በደርግ ጊዜ ከሰባት ዓመታት ላላነሰ ጊዜ፣ አሁን በኢህአዴግ ዘመን ከአንድ ዓመት በላይ ለሆነ ጊዜ ታስረው የመፈቻ ምስክር ወረቀት እንደተቀበሉ በፈገግታ አጫውተውኛል። ቀደም ብለው በታሰሩባቸው ሁለቱ ስርዓቶች ከመፈቻ የምስክር ወረቀት ሌላ ያገኙት ነገር እንደሌለ አስታውሰው የትናንቱ ጨርሶ የተለየ ነበር ይላሉ።
በብዙ ሺዎች የሚቆጠሩ ሰዎች አልጠበቅኩኝ። ሰዎቹ ነው የተቀበሉኝ። የ2007 ወይ 97 ምርጫ የሚመስል የህዝብ ሰልፍ ይመስላል እና ይሄ ሁሉ ሰው እንዴት ሰምቶ በዛ ፍጥነት እንደተሰበሰበ የአምቦ መስመር ሁሉ ትራፊክ አሸዋ ሜዳ የሚባል ከአዲስ አበባ ወጣ ያለ በአምቦ መስመር ያለ አካባቢ ነው የሚኖረው እና ከአንድ ሰዓት በላይ ትራፊክ ተዘግቶ ነበር ሰው የተቀበለኝ። በኦሮሞ ባህል፣ በኢትዮጵያ ባህል፣ በአፍሪካ ባህልም ይሆናል ኮርማ በሬ ታርዶ እረድ ተብዬ ከዛ አንድ መቁጥ እረድ ተብዬ ነው የቤት የገባሁት። ስለዚህ ሁለቱ ዓለም ይለ በጣም ይለያያል ማለት ነው።
እርስዎ የፖለቲካ ህይወቱ አዲስ አይደለም፣ ለኢትዮጵያ ህዝብም ለእርስዎም ጉዳዩ አዲስ አይደለም እና እንግዲህ አሁን
በፖለቲካ እንቅስቃሴዎች ተሳታፊ እንደነበሩ ከዚያም በላይ የፖለቲካ ድርጅትም በማደራጀት እስከዛሬም ሲመሩ ቆይተዋል። የወደፊት የፖለቲካ ህይወቶን እንዴት ነው የሚገልጹት?
እሱን እንግዲህ እዚህ ቤት ሆኜ ብትጠይቀኝ ኖሮ ይቸግረኝ ነበር፣ ግን የትናንቱ የህዝብ ድጋፍ ሳይ አሁንም ቢሆን ለህዝብ ትግል አስተዋጽኦ ለማድረግ የሚችልና የሚገባኝ ሰው ሆኖ ታይቶኛል። ስለዚህ ለህዝብ መብት ለመታገል እስከተቻለ ድረስ በግሌ ተሳትፎዬን በተለያየ መንገድ እቀጥላለሁ። ነገር ግን እንዴት እናድርግ፣ ምን እናድርግ፣ ምን እንስራ የሚለውን ዞሮ ዞሮ ከድርጅቱ አመራር ጋር ቁጭ ብለን የምንመክርበት ሰፊው መድረክ አባል የሆንበትም መድረክም ጋር የምንመክርበት ይሆናል። በሚቀጥሉት ቀናትና ሳምንቶች ይህንን ምን እናደርግ የሚለውን የምንመክርበት ይመስለኛል። በግሌ ግን ከትናንቱ የህዝብ ድጋፍ ሳየው ጡረታ መውጫዬ ጊዜ ትንሽ የሚቀር ይመስላል።
ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ ጥር 6 ቀን 2010 ዓ.ም በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በፌዴራል ደረጃ 115 ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት 413 ተጠርጣሪዎች አቃቢ ህግ የመሠረተባቸው ክስ እንዲቋረጥ ተደርጎ ትናንት ተፈተዋል። በሚቀጥሉት 2 ወራት ውስጥ ደግሞ ጉዳያቸው እየተጣራ ክሳቸው የሚቋረጥና በፍርድ በእስር ቤት የሚገኙ ታራሚዎችም እንደሚፈቱ አቶ ጌታቸው አምባዬ ተናግረዋል። ዶክተር መረራ ጉዲና ዛሬ ለቪኦኤ እንደገለጹት ከሆነ ከእርሳቸው በስተቀር በፖለቲካ አመራር ደረጃ የተፈታ እንደማያውቁ አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተያያዘም የኢትዮጵያ መንግስት የኦፌኮ መሪ ዶክተር መረራ ጉዲናን ጨምሮ የፖለቲካ መሪዎችና የለውጥ ሀሳብ አቀንቃኞች እንዲሁም ሌሎች እስረኞች መለቀቅን የሚመለከት ግብረ ኃይል ለማቋቋም ያደረገው ውሳኔ የሀገሪቱን የፖለቲካ ምህዳር ለማስፋት ጠቃሚ እርምጃዎች መሆኑን የአውሮፓ ህብረት አስታውቋል። የአውሮፓ ህብረት ባወጣው መግለጫ ማዕከላዊ እስር ቤት ለመዝጋት ያደረገው ውሳኔም ሌላው አዎንታዊ እርምጃ ነው ብሎታል። የመናገርና የመሰብሰብ ነጻነት የዲሞክራሲያዊ ህብረተሰብ ወሳኝ አካል እንደሆነም አስገንዝቧል። በመግለጫው አያይዞም የአውሮፓ ህብረት የኢትዮጵያ መንግስት በተቃዋሚ ሰልፈኞች የሚነሱ ብሶቶችን ከተቃዋሚዎችና ከሲቪሉ ማህበረሰብ ጋር ገንቢ ንግግር በማካሄድ ምላሽ እንዲሰጥ ማበረታታችንን እንቀጥላለን ብሏል። የጸረ ሽብር አዋጁና የምርጫ ህጎቹ የመሳሰሉት ቁልፍ ህጎች መሻሻል ለለውጡ ሂደት ወሳኝ መሆናቸውን የአውሮፓ ህብረት አሳስበዋል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢትዮጵያ የመቻቻል ባህል ላይ ያተኮረ የፊልም ውድድር ማዘጋጀቱን አስታወቀ። የእኛ ኢትዮጵያ በሚል ርዕስ ዘንድሮ የሚካሄደው የአጭር ፊልም ውድድር በኢትዮጵያ በግልጽ የመወያየትና ልዩነቶችና አለመግባባቶችን በመቻቻል ለማለፍ የሚያስችሉ ማህበራዊ እሴቶች ላይ ያተኮረ እንደሚሆን ኤምባሲው አስታውቋል። ሄኖክ ሰማግዜር ዝርዝሩን ይዟል።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በየዓመቱ የሚያካሂደው የአጭር ፊልም ውድድር ኢትዮጵያውያን ድምፅ እንዲያገኙ፣ ድምፃቸውን እንዲያሰሙ፣ ማኅበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮቻቸውን በውይይት እንዲፈቱ ያለመ መሆኑን የኤምባሲው የሕዝብ ግንኙነት ኃላፊ ኒክ ባርኔት ገልጸዋል። ከዚህ ቀደም በተካሄዱ ውድድሮች የሴቶችና የአካል ጉዳተኞች መብት ላይ ያተኮሩ ታሪኮች አትኩሮት ሲያገኙ፣ ዘንድሮ የእኛ ኢትዮጵያ በሚል ርዕስ ብዝሃነት፣ አብሮነትና መቻቻል ጎልተዋል።
በዚህ ዓመት የእኛ ኢትዮጵያ የሚለውን ርዕስ የመረጥንበት ምክንያት በሀገሪቱ ሲከናወኑ ከቆዩ ክስተቶች ጋር በተያያዘ ከተለያዩ የኢትዮጵያ ዜጎች ጋር በማኅበራዊ ድረገጾችና በአካልም እየተገናኘን ስንወያይ ቆይተናል። በተደጋጋሚ በሚደረጉ ውይይቶች እንደተረዳ ነው ውይይቱ እኛ እና እነርሱ በሚሉ ቃላት ላይ ያተኮረ ነው። እኛ የሚሉት እነማንን እንደሆነ፣ እነርሱ የሚሉት የትኛዎቹን እንደሆነ ማብላላት አያስፈልግም። ጭብጡ ግን አንዳንድ ሰዎች ከሌሎቹ የተለዩ እንደሆኑ ማሰብ፣ ስለ ሌሎቹ ቡድኖች አሉታዊ መረጃ ማሰራጨት፣ አንዱን ቡድን ከሌላው ማስቀደምና የመሳሰሉ ሁኔታዎች በእጅጉ ስላሳሰቡን ነው።
የዩናይትድ ስቴትስ ዓላማ የኢትዮጵያን ልማት እንዲያብብ፣ ዲሞክራሲያዊ ስርዓት እንዲገነባ፣ የሁሉም ድምፅ የሚሰማበት አስተዳደር እንዲዳብር፣ ሰላምና መረጋጋት እንዲኖርና መከፋፈል እንዳይፈጠር ነው። ኢትዮጵያ ለዘመናት የዘለቀ ልዩነትን የማክበርና ብዝሃነትን የመቀበል ባህል እናከብራለን። ሀገሪቱ የባህል ልዩነቶቿን የምታስተናግድበት ባህል ዳብሮና አትኩሮት ተሰጥቶት መመልከት እንሻለን።
የዩናይትድ ስቴትስ መንግስት ያዘጋጀው ውድድር የሶስት ደቂቃ ፊልሞች የሚስተናገዱበት ሲሆን ከአንደኛ እስከ ሶስተኛ ደረጃ ያላቸው በደረጃ ከ80 ሺህ ብር፣ ሁለተኛ ደግሞ 50 ሺህና ሶስተኛ የሚወጡት 30 ሺህ ብር የሚሸለሙበት ነው። የጋዜጠኞች መብት ተሟጋች ድርጅቶች የመናገር ነጻነት ማህደሯን ክፉኛ የሚነቅፋት ኢትዮጵያ ውስጥ የእኛ ኢትዮጵያ የፊልም ውድድር ላይ ጉዳዩን በግልጽ ለመወያየት የሚያስችሉ ስራዎች እንዲቀርቡ የሚፈቅድ የመገናኛ ብዙሀን ነጻነትና የፖለቲካ ፈቃድ አለ ወይ? ለኒክ ባርኔት ያቀረብኩት ጥያቄ ነው። የውድድሩ ዓላማ ኢትዮጵያውያን በጋራ ጉዳዮቻቸው ላይ ውይይት እንዲያካሂዱ ለማበረታታት መሆኑን ገልጸው ተሳታፊዎቹ በተለያየ መልኩ ትርጉምና የራሳቸውን እይታ የሚያስቀምጡበት መሆኑን አስረድተዋል።
የተለያዩ ትርጓሚዎች ሊሰጡ የሚችልና የሚነገሩትም ታሪኮች እንዲሁ ባለብዙ ዘርፍ ሊሆኑ ይችላሉ። ጉዳዩ የኢትዮጵያ ማህበረሰብ ባህሪያትን፣ ባህሎችና የወደፊት ዕጣ ፈንታን የሚመረምሩ ሀሳቦች የሚቀርብበት ይሆናል። የማንነትና ብዝሃነት ውይይት በዩናይትድ ስቴትስ ለረጅም ጊዜ እየተነጋገርንበት ያለ ጉዳይ ነው። እነዚህ ውይይቶች ችግሮቻችንን ለመፍታት በር የሚከፍቱ ናቸው የሚል እምነት አለን።
የዩናይትድ ስቴትስ ኤምባሲ የአጭር ፊልም ውድድር ላይ የሚቀርቡ ስራዎች በሚቀጥለው አንድ ወር እንደ አውሮፓውያን ዘመን አቆጣጠር ፌብሩዋሪ 18 2018 ውስጥ ተጠናቀው መግባት ይጠበቅባቸዋል። ወደ ተከታዩ ዘገባ እንለፍ። ታዋቂው የኢትዮጵያዊ የሙዚቃ ሰው ቴድሮስ ካሳሁን ቴዲ አፍሮ በመጪው እሁድ ጥር 13 ቀን 2015 ዓ.ም በባህር ዳር ከተማ ብሔራዊ ስቴዲየም ውስጥ ኢትዮጵያ ወደ ፍቅር የተሰኘ ዝግጅቱን ለማቅረብ እቅድ ይዟል። በኢትዮጵያ ሊሰራቸው የሚያቅዳቸው የሙዚቃ ዝግጅቶቹ በሙሉ የቦታ ፈቃድ ስለማያገኙ ከቅርብ ጊዜ ወዲህ መሰረት ሲያጋጥማቸውም ታይቷል። ጽዮን ግርማ የቴዲ አፍሮን ስራዎች የሚያስተባብረውን አቶ ጌታቸው ማንጉዳይን ስለ ዝግጅቱ አነጋግረዋለች።
ጌታቸው ማንጎዳይ የቴዲ አፍሮ ማናጀር ወይም የስራ ኃላፊ ነህ። አሁን የደወልኩት
እንዴልሽ ባክሽ እንኳን አደረሰሽ።
እንኳን አብሮ አደረሰን የደወልኩት
አደረሳችሁ ላለ ለባለ ጥንቀቱ
እንኳን አብሮ አደረሰን። እንግዲህ የደወልኩት ቴዲ አፍሮ ወይም ቴድሮስ ካሳሁን በባህር ዳር ከተማ የሙዚቃ ዝግጅት ትልቅ የሙዚቃ ዝግጅት በስታዲየም ያዘጋጃልና እንግዲህ እንደሚታወቀው ከረጅም ጊዜ በኋላ ነው ይሄ ሙዚቃ ዝግጅት የሚካሄደው። እስቲ ዝግጅቱ ምን ይመስላል? እሁድ ቀን ነው የሚካሄደው። በእርግጥ እስቲ ዛሬ ያለውን ሁኔታ ንገረን።
አዎ እንግዲህ እሁድ ነው የሚደረገው። እንግዲህ አሁን ባህር ዳር ገብተናል። እሱም ዛሬ ቀን ገብተዋል። ደማቅ አቀባበል ያደረገለት ይባል ባህር ባንዳችን ገብቷል። በጥሩ ዝግጅት ላይ ያለ ነው። ስቴዲየም ውስጥ ዛሬ ስቴጆችን፣ ላይቲንግን፣ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የተሰራ ነው። ከአዲስ አበባ ብዙ ሰው እየመጣ ነው፣ ከጎንደር፣ ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ። ስለ ቴዲ ኢትዮጵያ ስለሚያውቅ ምንም አዲስ ነገር የለውም። ስለ ኢትዮጵያ አንድነት፣ ስለ ሀገራችን ይሰራል የኖረው እና አሁን ደግሞ ኢትዮጵያ ወደ ፍቅር ብለን በዛ ጉዞ ላይ እንገናኛለን ማለት ነው።
ማን ነው የሙዚቃ ባንድ አብሮት የሚሰራው? አሁንስ ምን እያደረጉ ነው? እስቲ ስለ ልምምዳቸው ንገረን። ምን ያህል ሰዓት ነው?
አቡጊዳ ባንድ ይባላል። ያው የኛ ባንድ አቡጊዳ ባንድ ይባላል። 5 አባላት ነበሩት። አሁን ወደ 10 ከፍ ብሏል። ምክንያቱም ኢትዮጵያ አልበም በጣም ከፍ ያለ ውጤት ያመጣ በቢልቦርድ ወርልድ ነምበር 1 አልበም ላይ ሁሉ የደረሰ በመሆኑ አልበሙ በጣም እጅግ የተሳካ በመሆኑ ኮንሰርቶቹም የዚያን ያህል ስታንዳርዳቸው ከፍ ያለ መሆን አለባቸው እና ሌሎች ተጨማሪ ብሎይንግ፣ የሳክስ፣ ትሮምቦን፣ ባካፕ ሲንገርስ አሉ ተጨምሯል እና አቡጊዳ ኢትዮጵያ ይባላል አሁን እና በሙሉ ባህር ዳር ገብተናል። አሁን
ልምምዱ ሁኔታ ምን ይመስላል? ምን ያህል ሰዓት ነው እየተለማመዱ ያሉት? እስቲ እንደው ከመድረክ ጀርባ ያለውን የልምምድ ሁኔታ ንገረን። ምን ያህል ዝግጅት ያረጉ ነው?
ላለፉት 5 ወሮች ያህል ለለማመር ነው የከረመው። 1-3-4 ልጆች አዴታ ናገር የሚኖሩ አሉ ቺካጎ ሲያትል። ከዛም ተተናል እዚህ አዲስ አበባ ቢመጡ አርገን ከአዳዲሶቹ ልጆች ጋር አንድ ላይ ሆነው ላለፉት 5 ወራት ከፍተኛ ዝግጅት አድርገናል። ከፍተኛ እና በጣም ነው የተሰራው። አሁን ደግሞ ባህር ዳር ከተማው ስቴዲየም አካባቢ በዚህ ጥናት ተጀምረናል ማለት ነው።
ኢትዮጵያ
በነገራችን ላይ በጣም ብዙ ወጣቶች በማስተባበር ኤትኬት ሽያጭ ያደረጉ ነውና እነዛን ወጣቶች ለማግኘት ጥረት አድርጌ ነበር ማምሻውን ስለ ሁኔታው እንዲነግሩኝ። እንደው ከሰዓት አንጻር ነው ዛሬ ያላካተት ነው። ነገ
አስተባባሪ ወጣቶች በጣም ተበራክተዋል።
ነገ በዲጄ ፋትሱ
ታቦትም ሲያወጡ ነበር ተባበሩ ቄጤማ እየጎዘጎዙ እንኳን ለከተራ በዓሉ በሰላም አደረሳችሁ።
በነገው ምሽት በዲጄ ፋትሱ የሙዚቃ ዝግጅት ላይ የነዛን ወጣቶች አስተያየት ይዘን እንመለሳለን።
በጣም ጥሩ። እንግዲህ አሁን ከሙዚቃ ጋር የተያዘ ዘገባ ነው ያለን። የሚኪያ በኃይሉ የልቤ ምጉት የተሰኘው የሙዚቃ አልበም ለአድማጭ ባለፈው ወር መጨረሻ ለመደመጥ በቅቷል። ሚካያ የዛሬ 4 ዓመት ከዚህ ዓለም በሞት ስትለይ ጀምራ ያልጨረሰቻቸው የሙዚቃ ስራዎቿ በቤተሰቦቿና በሙያ አጋሮቿ ጥረት ነው ለመጠናቀቅ የበቃው። በዚህ አልበም ማዜም ጀምራ ያልጨረሰቻቸው ዜማዎች ተመሳሳይ ድምጽ ባላት በሌላ ድምጻዊት እንዲጠናቀቅም ተደርጓል። መስታወት አረጋው የሚካያ በኃይሉን ወንድም ተተኪ ድምጻዊቷን የሙዚቃ አቀናባሪውንና የአልበሙን አከፋፋይ አነጋግራ ተከታዩን አሰናድታለች። ፍቅረን ያስተማርከው አንተ ነው ፈጣሪ፣ ልቤን ስማን ሰራው አድርገው አፍቃሪ፣ እነኸት በደሌን ያንተ ተማሪ፣ የሰው ሰው ለመውደድ ልብ ሆነ ፈሪ። ለየት ባለ ያዘፋፈን ስልቷ በአጭር ጊዜ ውስጥ በኢትዮጵያውያን የሙዚቃ አፍቃሪዎች ተወዳጅ የሆነችው ሚካያ በኃይሉ ከዚህ ዓለም በሞት ከተለየች 4 ዓመታትን አስቆጥራለች። ሕይወቷ ከማለፉ በፊት እየሰራቻቸው የነበሩ ጅምር የሙዚቃ ስራዎቿ ገበያ ላይ በቅርቡ ውለዋል። አስመስላ በመስፈን በአልበሙ ላይ የተሳተፈችው የያሬድ ሙዚቃ ትምህርት ቤት ምሩቅ የሆነችው ድምፃዊት ግራሴላ ሉዊች አንዷ ናት።
ከድሮም ጀምሮ በጣም ሰማዋለሁ ዘፈኖቿ፣ በጣም ደስ ይለኛል። ግን ለሌላ ጉዳይና ስራ ሮቤል ጋር የጀመርኳቸው የኔ ነገሮች ነበሩ። እሱ ደግሞ የእሷን በሚያቀናብርበት ሰዓት ነበረ እና የጎደለም ነገር ስለነበረው ሁለ ዘፈን ላይ ነው የገባሁት። ይህን ድምፅ ሲሰማው የእሷን በሚያቀናብርበት ሰዓት ላይክ የሚመሳሰል ነገር እንዳለው አወቀ መሰለኝ። በዛ ነው ሙዚቃም በመማሬ ብዙ ጊዜ እሷ ሀይቶች ናቸው።
ከፍ ያለ ድምጽ ላይ ነው የምትሰራው?
በጣም ከፍ ያለ ድምጽ ነው ይወስጣል። ደግሞ ሊሪኮቹንም ዜማዎቹንም ሁሉ እሷ የጻፈቻቸው በጣም ደስ ይላሉ። ባንዴ ውስጥ የሚገባ ነገር ነው።
ስለምትወጃትም ይሄ አጋጣሚ መፈጠሩ ለአንቺ ደስታ ነው ማለት ነው?
ታሪክ ላይ እንግዲህ ተጽፎ ነው የቀረው ስሜን።
በርኪሳ በኃይሉ ለሚካያ ከአራት እህትና ወንድሞቿ መካከል የመጨረሻው ወንድሟ ነው።
ያው ይሄ ፕሮሰስ የተጀመረው ዳግማ የሚባል የዳግስ ዩኒት ፕሮግራም ነበረው። እዛ ላይ ሚኪ ከሞተች ከአንድ አመት በኋላ እንደ ሜሞሪያል ፕሮግራም አዘጋጅቶ ነበረ። እሱን ኤፈርቱን የጀመረው በኋላ እኛንም ማናግሮን ተወሰኑ ያላለቁ ስራዎች ነበሩ። በዚህ ግጥም ጨምርንባቸውና ግራሴላ እንደገና ሌላ መልክ መስክሎች እንዲገቡበት ና እንዲጫወቱ አደረግን። ሮቤል ነው ጥሩ አሉ ያቀናበረው። እዛ በኋላ ኮሊንስ ጆርዳን የሚባል የራሱ ስቱዲዮ ያለው ቺካጎ ውስጥ ቦይለር ሩም የሚባል ስለዚህ ከእሱ ጋር ተነጋገርና ሙዚቃዎች ላክንለት የመጨረሻ ማስተሪንጉን ሰራቸው።
ስለዚህ ለሙከራ የተቀዳቻቸው የነበሩት ድምጾቿን ናቸው የተጠቀማችሁበት ማለት ነው?
ትክክል። አንዳንዶች እንዲህ ለሙከራ ላይክ ዜማ ለሚያዝ ብሎ የሰራቻቸው ነበሩ፣ ግን ጥራት ስለነበራቸው ሮቤልም የተወሰነ ኢንሃንስ አድርጎት በደንብ እንዲገባ አደረገ። ሌሎቹ ግን ከዚህ በፊት ነጠላ ዜማ የሰራቻቸው 1-2-3 የሚሆኑ ዘፈኖች አሉ አሁን በአዲስ መልክ ነገር የተሰሩ። ሌሎቹም ደግሞ የጨረሰቻቸው በቃ ወደ መጨረሻ አካባቢ የነበሩ አሉ።
አሁን ገበያ ላይ ውሏል አይደለም?
ትክክል።
ምን ያህል ነው ሽያጩ? የሰውስ አቀባበል እንዴት ነው?
የሰው አቀባበል ሮያል ፊናንስ ቆም ሲጠብቆም የነበረ ነገር ስለሆነ ጥሩ እየተሰራ ነው ያለው። ቀደም እየሄደ ነው። ምናልባት አሁን እንደገና ሁለተኛ ፕሪንት ሰሞኑን ልንጀምር እንችላለን። ኦንላይን ላይ ገና እስካሁን አፕሎድ አልተደረገም። መደረግ ነበረበት፣ ግን የምናሻዎች እሱን ለመስራት ጥረት እያደረጉ ነው።
ሚካያ በኃይሉ ህይወቷ ሲያልፍ የአራት አመት ሴት ልጅ ነበራት።
ቦንቱ ነው ስሟ። ያው ቦንቱ ናንቺ ሚካያ ተሾመ።
ከአባቷ ጋር ነው የምትኖረው ወይስ ከእናንተ ጋር ነው? ከአያቶቿ ጋር?
አይ ከኛ ጋር ነው የምትኖረው። ከአያቶቿ እና እዚህ ከኛ ጋር ነው የምትኖረው።
ሚካያ ለቤተሰቦቿ ምን አይነት ሰው ነበረች?
የመጀመሪያም ልጅ ስለሆነች ከልጅነታችንም ብዙ መስዋዕት ከስራ እንትን አሳድጋናለች። እንደ እህትም እንደ እናትም የሆነች ትልቅ ቦታ ነበራት። ገና እሷም ለወላጆች ለአባት የለም ለሁላችን ብዙ የምትቆረቆር አንድን ነገር ትክክል ነው ብላ ካሰበች ያንን ነገር ከማድረግ ወይም ከመናገር ወደኋላ አትልም። ከዛ ባለፈ ያው ተጫዋች፣ ሌሎችም ሰዎች የምታስብ የምታዝንም ሰው ነበረ።
በምን ህመም ነበረ ያረፈች?
ያው እንግዲህ በኋላ ነው ያወቅ ምን እንዳመማት። ምክንያቱም ያኔ ዲያግኖስ ስደረግ ከጨጓራ ጋር የተያዘ ሌላ ደግሞ ከአልትራይተስ ጋር የተያዘ ሄን ነበራት ተብሎ ነበር የታሰበው እና ለዛ መድኃኒት ተወስዶ ነበረ። ግን ያው መጨረሻ ላይ የሲስተሚክ ሉፐስ የሚባል የኢሚዩን ሲስተም አፌክት የሚያደርግ በሽታ እሱ ነበር የያዛት። ያው የወሰደችው መድኃኒት ሌሎች ነገሮች እንዲሁ ተጨማምረው ብዙ ኮምፕሊኬሽኖች ነበሩት። ስለዚህ በዛ
ብዙ ጊዜ ታማ ነበር። ያው
ያን ረጅም ጊዜ አይደለም፣ ያው ታህሳስ ላይ ነው የሞተችው ለዲሴምበር ላይ። ግን ምናልባት ሜይ ቢ ኦክቶበር ጀምሮ እንዲሁ የሚመላለስ ሄን ነበራት ላይ ጆይንቶቿ ላይ ሌሎች ቦታዎች ላይ
ሮቤል ዳኜ ሚካያ በህይወት በነበረችበት ጊዜ ሙዚቃዎቿን አቀናብሯል። ጅምር ስራዎቿንም በማቀናበር ከዳር ያደረሰ ሙዚቀኛ ነው።
እየተገናኘን እንቀዳ ነበር ማለት ለአልበም የሆኑ ሙዚቃዎችን ማለት ነው። ከዚህ ከአልበም ውስጥ እንደሰማሽው አንድ ሁለት እንግዲህ ወጥ የነበሩ አሉ። እነሱንም የነበርኩ የሰራሁት የዛኔ ማለት ነው። ግን ድጋሚ ሙዚቃዎችን ድጋሚ ቀይሬያቸው ያው በዛው ድምፅ ሙዚቃውን ቀይሬ ያወጣሁት አልበሙ ላይ እንዲኖር ለማድረግ ማለት ነው። አልበሙ ላይ ያው አንድ ሁለት ሙዚቃ ሶስት ሙዚቃ ላይ ሌላ ሰው አሳትፈናል። ለህይወት ባለመኖሯ ምክንያት ማለት ነው። ግማሽ ያልነበረው ቨርስ የጎደላቸው ሙዚቃዎች ስለነበሩ ሁለት ሙዚቃ ላይ ብራሲላ ልዩ፣ አንድ ሙዚቃ ላይ ደግሞ እንደ መቀባበል እንዲሆን መክበብ መኩያን አሳትፈን አልበም ሙሉ እንዲሆን አደረግ ነው ማለት ነው። 12 ሙዚቃዎችን የያዘ አልበም ሆነ ማለት ነው። ከዛ በተረፈ ግጥም የሌላቸው ዜማዎች አንድ ሁለት ወይም ሶስት ሙዚቃዎች ነበሩ። እሱ ደግሞ ሌላ ሲሰራቸው ነው ማለት ነው።
ግጥሙን ማን ሰራው? የተጨመሩት
ወንድሟ ነው። ይህን ነገር ቴኬር ያደረገው ደግሞ የጻፈቻቸው ግጥምም መሬት ነበር መሰለኝ። ሳምፕል ስቱዲዮ ስትቀጂ ሁሉንም አንዴ ስለማንቀረ እንደዛ ያልቀዳችው ሆኖ ምንም መሰል ነው።
መጀመሪያ ቅንብር ሲሰራ ለሙከራ ነው የምትሰራው፣ ዜማ ለመያዝ ወይም ሪትሙን ለማስተካከል ለመምረጥ የሚሰሩ ስራዎች ናቸው። እና ድምጿን ለማስተካከል አልከበደህም?
አራት አምስት የሚሆኑ ሙዚቃዎች ፋይናል ነበሩ። ሌሎቹ ግን እንደዚህ ለሙዚቃ መስሪያ የተቀዳችው ነገር በጣም አስቸጋሪ ነበር። ለምሳሌ ሪትም እንተጭንቀሽ ልክ ፋይል እንደሚቀዳው አስተካክለች ለገብት ወይምሽ ያው ለመስሪያ ብቻ ስለሆነ እንደዛ የተቀዱ ነበሩ። እነሱም ኤዲት ማድረግ ያስለፋ ነበረ። ግን ያው እሱም አንዱ ስራ የነበረው እሱ ነው። ወይ እሱ ነበር አስቸጋሪ፣ ግን ጥሩ ነው። አሁን ፋይናል ህይወት አልኩት።
መኮንን አራያ የቮካል ሪከርድስ መስራችና ባለቤት ነው። የበርካታ ወጣትና አንጋፋ ሙዚቀኞችን አልበም በማሳተምና በማከፋፈል ለሙያው ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። የሚካያ በኃይሉን አዲስ አልበምም በማከፋፈል ላይ ይገኛል።
መጀመሪያው ህትመት 20,000 ኮፒ ነው። ከቤተሰቦቿ ጋር ተነጋግረን አንድ ላይ ነው ህትመቱን የሰራ ነው። 20,000 ኮፒ ነው ለህዝቡ ያንጥን ያለው የተበተነው ኦልሞስት ወደ 15,000 አካባቢ በትነናል። የህዝብ ተቀባይነት በጣም ጥሩ ነው። ምክንያቱም የመኪያ ወዳጆች፣ አድናቂዎች አልበሙን ሰምተውት ሳይሆን እሷ ማውጣቷን አልበሙን ገበያ ላይ መዋሉን አይተው በቀላሉ ዘፈኑን ሳይሰሙ የወሰዱ አሉ። ዘፈኑ ከወጣ በኋላ ደግሞ እንደዚሁ ዘፈኑን ወደውት ማለት ነው። አሬንጅመንቱም፣ ቅንብሩም፣ ሚክሲንጉም በጣም ቆንጆ ስለነበረ በደንብ እየወሰዱት ያሉት ከአሁን በኋላም ጥሩ ይሄዳል።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያል
እንሰናበታለን።
Kun Radio Sagale Americati.